ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 11 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 11 ቀን 1263 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሲኖዶስ በቀጥታ የሆዴድ ጫና የተወገዘውን ቡድን አባላት መደቡ የሚሉ መረጃዎች እየወጡ ነው። ሲኖዶሱ ሰሞኑን ስብሰባ ላይ ሲሆን እነሽመልስ አብዲሳ፣ ብርሃኑ ጁላ፣ ደመላሽ ወልደ ሚካኤልን ጨምሮ በቀጥታ ጫና በማድረግ ላይ ይገኛሉ። እነዚህ ካድሮች ባሉት ቦታዎች ኦሮሞ ካልሾማቸው ኦሮሞ ሲኖዶስ እንዲቀጥል ይደረጋል በሚል ጫና ያደረጉ ነው። የተቀሰቱን ጨምሮ በየደረጃው አመራርነት ላይ ያሉ ኦዴዶች ዋና ስራቸው ሲኖዶስ ላይ ማሾም ሆኖ ሰምቷል። የሲኖዶሱ አባላት በመንፈስ ቅዱስ እንጂ በተዛዝ ሹመት እንደማይሰጥ ሲናገሩ የቆዩ ሲሆን የኦዴድ ወታደራዊ የመከላከያና የጸጥታ አመራሮች ግን እንደ ወረዳና ዞን አመራር ምደባ ለቤተክርስቲያንም እኛው ነው የምንሾምላት ሲሉ ተደምጠዋል። ካሉት 24 ቦታዎች በሙሉ የተወገዘውን ቡድን አባላት እንዲሾሙም የሲኖዶሱ አባላት ጫና እየተደረገባቸው ነው። የኦዴድ መሩ አገዛዝ ኦርቶዶክስ መፈንቅለ መንግስት ልታደርግብን ነው ሲል የከረመ ሲሆን በጥላትነት የፈረጃትን ቤተክርስቲያን ለማፍረስ በሙሉ አቅሙ እየሰራ ነው። ኦሮሞ ውስጥ የተወገዘውን ቡድን አባላት በነሽመልስ አብዲሳ ፍላጎት በየደብሩ ስራ አስኪያጅነት ጀምሮ የተመደቡ ሲሆን ጥበቃ የሚደረግላቸው በኦነግ ኃይል ነው። በአንጻሩ ሲኖዶሱ የሾማቸው አባቶች በኦዴድ ውስጥ አሁንም እየተሳደዱ ይገኛል። የኦዴድ ብልጽግና ስልጣኑን ለማስቀጠል የትርክት ለውጥ ማድረግ አለብኝ የሚል አቋም የያዘ ሲሆን ለኢትዮጵያ አንድነት እና አረንጓዴ ቢጫ ቀይ ሰንደቅ ዓላማ ቀና እየሆነች የኢትዮጵያ ነገስታት የምታከብር ኦዴድ ብልጽግና የሚያፈናቅላቸውን ዜጎች መጠለያ የምትሰጥ ቅድስት ቤተክርስቲያን ጥላታችን ነች ብለው ከፈረጁ አስቆይተዋል። ቀደም ሲል እና ሀጅ ሙፍቲም በሚፈልጓቸው ሰዎች ተክተው መፈንቅለ መጅሊስ ካደረጉ በኋላ ሸገር በሚል አጠራር በጀመሩት ፕሮጀክት 13 መስጊድ ሲያፈርሱ ተቃውሞ አልደረሰባቸውም። በመጅሊሱ ላይ ያደረጉትን የሲኖዶሱ ላይ መድገም የፈለጉት ኦዴዶች አባቶችን እያገኙ መልእክት እየላኩ ከፍተኛ ጫና እያሳደሩ ነው። ኦነጎቹ ሽመልስ አብዲሳና ብርሃኑ ጁላ ሃይማኖታዊ አስተራሩን ጥሰው ሲኖዶሱ እንዲመድብላቸው የሚጠይቁት የሌላ እምነት ተከታይ ሆነው የኦሮሚያና ብሔር ብሔረሰቦች ሲኖዶስ በሚል ለፖለቲካ ዓላማ ያደረጓቸውን ግለሰቦች ነው። የደህንነት ስጋት እንዳለባቸው የአማሮ ወረዳ ኗሪዎች ተናገሩ። በደቡብ አማሮ ልዩ ወረዳ የሚገኙ ኗሪዎች አሁንም የደህንነት ስጋት ውስጥ እንደሚገኙ ተናግረዋል። በልዩ ወረዳ የሚጀመሩ የኦፕሬሽን ስራዎች በሴራ ስለሚቋረጡ ኗሪዎቹ ሙሉ በሙሉ ከስጋት እንዳልወጡ ነግረውናል። ለኗሪዎቹ ስጋት የሆነው ደግሞ የኦነግ ማፊያ ቡድን መሆኑንም ታውቋል። የኮሎኔሉ አገዛዝ ይፋዊ ጦርነት በአማራ ላይ ከጀመረ አንድ ወር አልፎታል። ጦርነቱንም እያናጠለ ጎጃም፣ ሸዋ፣ ወሎና ጎንደር እያለ በተለያዩ ቦታዎች ንጹሃን ላይ በከባድ መሳሪያ በመታገዝ ጭፍጨፋ ከማድረጉም በተጨማሪ አርሶአደሮች ምርት እንዳያመርቱ ዘርና ማዳበሪያ እንዳይቀርብ ተከልክለዋል። የአማራ ህዝብ እንዲጠፋ ተፈርዶበት በአሁኑ ሰዓት የሸዋ አማራ ህዝብ ሙሉ በሙሉ በሚባል ደረጃ የጎጃም ህዝብ በከፊል ጦርነት ላይ ናቸው። ስለሆነም ጦርነቱን በድል ለማጠናቀቅ ከመከላከያ አልፎ የማጥቃት እርምጃ ሊጀመር ይገባል። ስለዚህ በአራቱም የአማራ አካባቢዎች ታገዛዙ ኃይሎች ይፋዊ ጦርነት በመከፈቱ በየአካባቢያችን የሚርመሰመስን የኦነግ ጦር በደፈጣ ውጊያ ድል ማድረግ እንደሚገባም መልእክት ተላልፏል። ከአገዛዙ ኃይሎች በተተኮሰ ከባድ መሳሪያ ተኩስ አንድ የሃይማኖት አባትን ጨምሮ አራት እረኞች ሲገደሉ ሶስት ሴቶች ቆስለዋል። በሸዋ ክፍለ ሀገር ቀወት ወረዳ በራሳ ቀጠና በትላንትናው ዕለት በከባድ መሳሪያ በመታገዝ መጠነ ሰፊ ጥቃት በልጽዋል ተፈጽሟል። ከንጹሃን ሞት በተጨማሪም በርካታ መኖሪያ ቤቶች በአርሶ አደሩ ሀብትና ንብረት ላይ ከባድ ውድመት መድረሱ ተሰምቷል። የኮሬሉ አገዛዝ የፈለገው የአማራ ልዩ ኃይል በአዲስ ሊደራጅ ሳይሆን እንዲበተን መሆኑ በግልጽ ሲስተጋባ ቆይቷል። ለዚህም ትልቅ ማሳያ ከአማራ ልዩ ኃይል ወደ ፌዴራል ፖሊስ ከተቀላቀሉ አባላት መካከል ግንቦት 8 ቀን 2015 ዓ.ም ብዛታቸው 102 እና ግንቦት 9 ቀን ብዛታቸው 48 በድምሩ 150 የአማራ ልዩ ኃይል አባላትን እናንተን አንፈልግም ብለው ቀንሰው መበተናቸው ተሰምቷል። ከሁለት ሳምንት በፊት መከላከያ ሠራዊትን መቀላቀል እንፈልጋለን ብለው ወደ መከላከያ ሠራዊት የሄዱ የአማራ ልዩ ኃይል አባላትን ኮታ የለንም የአማራ ልዩ ኃይልን ተቀበሉ የሚል ትዕዛዝም አልተሰጠንም በሚል የተመለሱ ከ2000 በላይ የአማራ ልዩ ኃይል አባላት እንዳሉም ከታማኝ ወታደራዊ ምንጮች ማረጋገጥ ችለናል። በጠለምት ከፍተኛ የማዳበሪያ እጥረት በመከሰቱ ወያኔ ለፖለቲካ ፍጆታ እየተጠቀመበት እንደሚገኝ ተገለጸ። ወያኔ ማዳበሪያ በነጻ ታገኛላችሁ ወደ ሽሬ ሄዱና በነጻ ወሰዱ በማለት ችግሩን ለፖለቲካ ፍጆታ እየተጠቀመበት ነው። የኛ አስተዳደር የጠለምትን ጊዜ አስተዳደር ማለት ነው። ጥያቄያችሁን የጠለምት ወረዳ አስተዳደር ከህዝብ ለመነጠልና ቅቡልነቱን ለማሳጣት እንቅስቃሴ መጀመሩንም በሰፊው እየተሰራ ይገኛል። ጎንደር በሃይማኖት ሽፋን ግጭት ሊቀሰቀስ እንደሆነ ፍንጮች ጠቆሙ። የክርስቲያንናና የእስልምናን እምነት የማይወክሉ በገዢው ተቆራጭ ተደርጎላቸው የተደራጁ ኃይሎች በጎንደር ከተማ የሃይማኖት ሽፋን ያለው ግጭት ለማስነሳትና ለመለኮስ እየተንቀሳቀሱ መሆኑን የደረሰን መረጃ ያመለክታል። አገዛዙ የአማራ ህዝብ አሁን የጀመረውን ትግልና ነጻነት ንቅናቄ ለመቀልበስ የተለያዩ አጀንዳዎችን ለህዝቡ በመስጠት ማስተናከል አላማው አድርጎ ተነስተዋል። በዚህም ምክንያት በመንግስት መዋቅር የሚደገፉ በርካታ የታጠቁ ኃይሎች ወደ ታሪካዊቷ ጎንደር ከተማ የገቡ መሆኑን ማህበረሰቡ በውል አውቆና ተረድቶ አገዛዙ የዘረጋውን ወጥመድ ለማክሸፍ በጋራ መታገል እንዳለበት ጥሪ ተላልፏል። በአዲስ አበባ አንድ እንቁላል ከ14 ብር እስከ 16 ብር እየተሸጠ መሆኑ ተሰማ። ለእንቁላል ጣይ ዶሮ መኖ በኩንታል ከ3680 እስከ 4000 ብር ወጪ እያስደረገ ነው ሲሉ የኢትዮጵያ ዶሮ አርቢዎችና አቀናባሪዎች ማህበር ገልጸዋል። በመኖ መወደድና ከዚህም ቀደም ተከስቶ በነበረው ወረርሽኝ ምክንያት በሚሊዮን የሚቆጠሩ ዶሮዎች መሞታቸው አብዛኛው ዶሮ አርቢ አባላት ዘርፍ ውስጥ እንዳይቆይ አድርጎታል። ይህን የገለጸው የኢትዮጵያ ዶሮ አርቢዎችና አቀናባሪዎች ማህበር የማህበሩ ምክትል ኃላፊ እንደተናገረው የመኖ መወደድ የእንቁላል ዋጋ ከዚህ በላይ ከፍ እንዲል ሊያደርገው እንደሚችልም ስጋቱን ገልጿል። በዚህም አንድ እንቁላል ጣይ ዶሮ ከምታገኘው ገቢ 75% ወጪ መሆኑን አርቢዎች ተናግረዋል። ዜናው ፈጽሞ
ያ ፈጁ ሄዋ
ድብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ አድማጮችና አዘጋጆች እንደምን ሰነበታችሁ? ለኢትዮጵያ ጣላቶች አሴት ለወገኖቿ ምጸት የሆነው አማራው ላይ በይፋ የተከፈተው ጦርነት ሶስተኛ ሳምንቱን አስቆጥሯል። የኦሮሞማ ፋሽስታዊ አገዛዝ በአማራው ላይ የከፈተው የዘር ማጥፋት ወረራ ጋር በተያያዘ የአማራ ምሁራን ጋዜጠኞችና እንዲሁም በማንነታቸው ብቻ መንግስት መራሽ ሽብር መሰረቱ የሆነው አገዛዝ ዜጎችን በማንነታቸው ያሸባሪ ታፔል ላይ የለጠፈ አፈናና ግድያውን በሁሉም አቅጣጫ በማካሄድ ላይ ይገኛል። ምንም እንኳን ዋናው ጦርነት በአማራውና ኦርቶዶክስ ተዋህዶ ላይ ይሁን እንጂ ባረመኔው ኮሎኔል የግፍ አገዛዝ ሰለባ ያልሆነ ሌላ ቋንቋ ተናጋሪና ከፕሮቴስታንት በስተቀር የሌላ እምነት ተከታይ የሆኑ በየትኛውም የኢትዮጵያ አካባቢዎች አሉ ማለት አይቻልም። የኮሎኔሉና የነሽመልስ ፋሽስታዊ ዘመቻ በቅርቡ ሸገር አካባቢ የነበሩ ብዙ የእስልምና ተቋማትን ማፍረሱን ልብ ይሏል። በጉራጌ አካባቢ ሙስሊሙን ከክርስቲያኑ ለማጋጨት እየተንቀሳቀሰና የንጹሃን ደም እያፈሰሰ የሚገኘውና በነሳውዲ አጀንዳ ዙሪያ የሚንቀሳቀሰው የወሃቢ እስልምና ጽንፍ በአገዛዙ አውንታ ተጽዕኖ እንዲሰፋ ሆኗል። ከብልጽግና ወንጌል ተጣምረው በኢትዮጵያ ጥንታዊ ሃይማኖቶች ላይ ጉዳትን ለማድረስ መረባቸውን ዘርግተዋል። በዚህ የጠባብ ኦሮሞ ዘረኞች የዘር ማጥፋት ፋሽስታዊ ዘመቻ አካል የሆነው አማራው ህዝብ መከራ ያብዛብህ የተባለ ይመስል በአዴን የሚባል ከመካከሉ ጭንጋፍ ሆኖ የወጣ የባንዳ ስብስብ የትላንት ህሊና ቢሶች ከመለሱ መጋዣ ታምራት ላይኔ እስከ የኮሎኔሉ ይልቃል ድረስ ከጸረ አማራ ዘረኞች ጋር እጅና ጓንት ሆነው ለአማራው ፍጅት መሪና ፊታውራሪ ገዳይና ቀባሪ የዘረኞች አይንና ጆሮ ሆነው ለ32 ዓመታት ማስፈጀት ቀጥለዋል። እነሆ ዛሬም ከወያኔ ጋር ሲዋጋ የደማውን የቆሰለውንና ኑሮውን ሀብት ንብረቱንና ቤተሰቡን ያሰዋውን ልዩ ኃይሉንና የፋኖ ህዝባዊ ኃይል አባላትን እያሳደደ የሚያፍነውና የሚያሳፍነው የአማራው ራሱን የመከላከል ተጋድሎ አቅም ሲያገኝ አገዛዙ ሽምግልና በሚል አዘናግቶ በስልት ሊያጠፋ ሲሞክር የባዕዴኑ ጉዶች ባንዶች በሌላ በኩል በአካባቢው ህዝብ ላይ እስከዛሬ ያደረሱት በደል አልበቃ ብሎ ከሰሞኑ ፈተናዎችን ወደ ድል ስለመቀየር በሚል በግልገል ፋሽስቱ ኮሎኔል ቀጭን ትዕዛዝና እሱ የሚገኝበት ዝግ ስብሰባ ላይ እንዴት አማራውን ትጥቅ አስፈትቶ እጁን የኋሊት አስሮ ለኦሮሙማውና የወያኔ ሰው በላዎች ለእርድ እንደሚያዘጋጅ ለመምከር ስብሰባ ጠርቷል። የአማራ ርዕሰ መስተዳድር ተብዬ የኮሎኔሉ ተላላኪ ተብሎ ይነበብ ህዝባችንን እናሻግራለን ሲል ስለ አማራው ሳይሆን የኦሮሙማውን ዓላማ ከግቡ እናደርሳለን ማለቱ እንደሆነ አረመኔው ኮሎኔል ከሚያስደምጠው ቋቅ የሚል የኢትዮጵያ ዲስኩር የተለየ አይደለም። መቼም ለኩታራ ማጨብጨብና መስገድ እየተለመደ መምጣቱ ሌላው የብዙ ቀናይ ዜጎቿ የህሊና ቁስል ከሆነ ውሎ አድሯል። በሺህ የሚቆጠሩ የፋኖ አባላት ከኤርትራ በቅርብ ርቀት በሚገኘው አፋር ውስጥ በሙቀት በመታፈንና በረሃብ ተሰቃይተው እየሞቱ እንዳሉ ታውቋል። በመቶዎች የሚቆጠሩ ከሰሜን ወሎ በወያኔ የፍጅት ጦርነት ታፍነው ወደ ትግራይ የተወሰዱ ዜጎች ጉዳይ አገዛዙ የአማራ በህይወት መኖሩ እንጂ መጥፋቱ ባለመሆኑ በድርድር ተብዬ ድራማው እንኳን የእስረኞቹን ጉዳይ አላነሳም። የወያኔ አራዊቶችም ያሉበትን አናውቅም ብለዋል። ያም ማለት በወያኔ ቋንቋ ገለናቸዋል ማለት ነው። የኦሮሙማውን ዘረኛ አገዛዝ ደግፍ፣ ፋኖን ተቃውመ፣ ሰልፍ ውጣ በሚል ህዝብን በማዋከብና አገራቸውን ሊታደጉ የልዩ ኃይልና የፋኖ ህዝባዊ ኃይል አባላትን በማፈን በማሳደድ ታሪክ ይቅር የማይለው በደል እያደረሱ ያሉት የባዕዴን አመራሮች ላይ በአካባቢው ባሉ ተንቀሳቃሽ ኃይሎች እስካሁን የተወሰደ እርምጃ ባለመኖሩ የልብ ልብ ተሰምቷቸው የተደራጀ የክህደት ጉዟቸውን ለማሳለጥ ከፋሽስቱ ኮሎኔል ጋር ሊመክሩ መሰብሰባቸውን ይፋ አድርገዋል። የዚሁ የባንዳ ሰበሰብ ቁንጮ እኛን በመግደል አማራውን አታደኑትም በጽንፈኛ ኃይል አንመራም ሲል ተደምጧል። ታዲያ እነዚህን ጉዶች ሲሰማ በዘር ጥላቻ የነሆለለውን ሽመልስና ግልገል ፋሽስት አለቃውን ልብ እንዴት አያማል? ደግነቱ እነዚህ ወያኔ ሰራሽ አረንዛዎች አገሩንና ወገኑን ከውጭና ከውስጥ ጠላት ተከላክሎ ያኖረውን ታላቅ ህዝብ በአካባቢው ጭንጋፍ ሆነው የተከሰቱ ውርዴዎች በመሆናቸው ኦሮሞማውን እንጂ አማራውን የሚወክሉ አይደሉም። በመጨረሻም በውጭና በውስጥ ጠላት ሲራ በጎሳ የጦር አበጋዞች እየደማች ያለችው አገራችን ካለችበት የህልውና አደጋ የሚታደጓት የእውነተኛ ልጆቹ አንድነት ቁርጠኝነትና መስዋዕትነትን አሁኑኑ ትሻለች። ሆኖም እያንዳንዱ ብሔረሰብ፣ የፖለቲካ ስብስብ፣ የብዙሃን ማህበር፣ የሃይማኖት፣ የመንግስትና የግል ተቋም፣ ምሁሩ፣ ተማሪው ወዘተ እያንዳንዱ በራሱ እስኪደርስ የሚጠበቅ ከሆነ ግፍና መከራው ማብቂያ አይኖረውም። ለዚህም ነው በአገዛዞች የሚፈጸመው ግፍና በደል ትውልድን ተሻግሮ ዛሬም መሸከም የተገደድነው። ወለጋ ላይ በዘረኛው አገዛዝ ድጋፍ ንጹሃን ወገኖቻችንን እየሰበሰቡ በገፍ ጭዳፍ ያደርጓቸው፣ በአንጻራዊ ደረጃ ከሌሎች አካባቢዎች በተሻለ ያወቁና የነቁ ይኖሩታል ተብሎ የሚገመተው መናገሻ ተኝቶ በማሳለፉ ከወለጋ ገስግሶ ሻሸመኔ፣ ከለገጣፎ ገስግሶ አጣዬ፣ ከዚያም እነሆ አዲስ አበባ ገብቶ መታወቂያ እያየ ቤታቸውን ከማፍረስም ሌላ ልጆቻቸውን እየለቀመ መዳረሻቸውን እያጠፋ ይገኛል። በዚህ ሁሉ አሳዛኝ አገዛዙ ፋሽስታዊ ግፍ እየተፈጸመባት ባለችው አገራችን ዛሬም ብዙ ያልተዘመረላቸው ጀግኖች ልጆች ከማፍራት ከቶ አልነጠፈችም። በአማራው እልቂት ላይ ውስኪ ሊራጭ ያኮበኮበው የኦሮሞማው መንጋ አማራው እጁን አጣጥፎ የሚጠብቀው አለመሆኑን ሳይወድ የተረዳበትና ለአማራው ያዘጋጀውን መድኃኒት ራሱ መቅመስ ተገድዷል። ህዝባዊ አመጽ ግለቱና ስፋቱ እየጨመረ መምጣቱ የማያጠራጥር ነው። የኦሮሞማው አማራጭ በተኛህበት ልግደልህ ወይስ በቆምክበት የሚል በመሆኑ ዜጎች ያለን ምርጫ ምን ሊሆን እንደሚችል መገመት የሚያዳግተን አይሆንም። በማዕከላዊ ጎንደር የኪንፋዝ ህዝብ እንዳደረገው የብልጽግናውን ፋኖን አውግዙ ሰልፍ እምቢ ብሎ ውድቅ አድርጎ ለፋኖ ጽኑ ድጋፉን የሰጠበትና ህዝባዊ መፈክሮችን ያስተጋባበት፣ ከጥቂት ቀናት በፊትም በደቡብ ወሎ ላሊበላ ላይ የብልጽግናን ፋኖን አውግዙ ግዳጅ ሰልፍ ደፍጥጦ ድጋፉን ለፋኖ ያስተጋባበትና የመሳሰሉት አመጾች በሌሎችም አካባቢዎች ቀጣይ ናቸው። በሶስተኛ ወገን ባይረጋገጥም ቀደም ሲል አንድ የአዲስ አበባ ነዋሪ ቤቱን አፍርሰው የዘጠኝ ወር ነፍሰ ጡር ሚስቱን ለመቀጣጫ የገደሉበትንና ቤቱንም ያፈረሱትን አይቀጡ ቅጣት ቀጥቶ አጥፍቷቸው ቤቷቸውንም አጋይቶ የሚስቱን ሞት ተበቅሎ መሰወሩ ተሰምቷል። መንግስት በሌላት አገር መንግስት ይድረስልን የሚለው ከንቱ ልቅሶ ይበቃል። ቡካኖች በተፈጥሮ ጨካኞች ናቸውና ትዕግስት ለነሱ ፍርሃት ነው። በመጨረሻም የችግሮቻችን ሁሉ መፍቻ ቁልፍ የሆነው እውነታ የገዢዎች ስልጣን ከተገዢዎች ስምምነት እስካልመነጨ ድረስ ፍትሃዊ አስተዳደር ሊኖር አለመቻሉን መረዳት ሲሆን የኢትዮጵያ ሕዝብ ነጻ ሊሆን የሚችለው መንግስትን መቆጣጠር ሲችል ብቻ መሆኑንም ጭምር ነው። ለዚህም ነው ይህን በአገራችን ላይ የሞጠላውን የጣለብንን በወያኔው ኮሎኔል የሚመራውን የኦሮሞማ ዘረኛ መንጋ አስወግዶ ሁሉን አሳታፊ በሆነ ሂደት የሽግግር መንግስት መቋቋም አገራችንን ከመፍረስ ዜጎቿን ከባርነት የምንታደግበት አይነተኛውና ብቸኛው መፍትሄ ይኸው ብቻ መሆኑን ነው። ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ፣ ያገዛዙ ቁንጮ ኮሎኔልና ተባባሪዎቹ ለፍርድ ይቅረቡ ሲሉ ነጻነት ይልቃል ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የአድማጮች መድረክ ቀቢጸ ተስፋው ጦኝ ትውልደ ኦሮሞ ኢትዮጵያዊ ሊቃን ድራሻቸው ጠፍቷል በየለ ደመድምስል እንደነ ዶክተር ዮናስ ብሩ አገር ወዳድ ሞሮች ብቅ ብለው መንፈሴን ሞራሌን አድሰውልኛል ክብር ለነሱ ይሁንላለሁ የዶክተር ዮናስ አስተማሪ ጽሑፍ በአዲስ ኢንሳይት ድረገጽም በፌስቡክም ቀርቧልና ሁሉም ኢትዮጵያዊ ሊያነበው ይገባል ኦሮሞ ኦሮም ፊፋ ፖለቲካ ግልግል ፋሽስት ናዚነት መሆኑን በዝርዝር አቅርቦ ኮንኖ እርቃኑን አስቀርቶታል ዶክተር መረራ ጉዲና ሰብእናውን ለጃዋር $50,000 ከመሸጡ በፊት የነቀምቴና ጊምቢ ሚስዮን አደግ ኦነጎችን ያጋለጠው ትዛለኝ ያኔ ሳይገዙት አፉን ሳይዘጉት ሳይቆልፉት ዶክተር ዮናስ ጠባቦችን እየተቀሰ ዋሾነታቸውን ታሪክ ተጻራሪ ክርክር መያያዛቸውን በሬ ወለደ አንኖሌ ወዘተ እንደሚሉ ቁልጭ አድርጎ አቅርቦታል አጋልጧል ሁሉም ዜጋ ሊያነበው የሚገባ ነው ላለው የቻሉም ወደ አማርኛ ቢተረጉሙት ሚሊዮኖችን ያስተምራል ሲሉ ባይሳ ኢብራሂም ከአዲስ አበባ ደብዳቤቸውን
ሰላም ጤና ይስጥልን የፍኖተ ዴሞክራሲ ደብዳቤ ቻምብ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምሰምታችኋል ፖለቲካ በሃይማኖት ጭምብል ሲሸፈን ይህን ይመስላል ብዙ ጊዜ በሰው ለቅሶ ላይ ሳያስቡት ከውስጣቸው ተጠራቅሞ የከረመ ሀዘን ፈንቅሎ ወጥቶ ከቅርብ ዘመድ ለቅሶኞቹ በላይ ያዝልቀቁኝ ብለው የሚያቀልጡት ወይም ምክንያት ፈልገው የውስጥ ብሶታቸውን የሚያስተነፍሱ ብዙዎች አጋጥመውናል በአማራ ትንሽ ኮሽ ሲልና ሌላ ቦታ ሲሆን ጸጥ የሚሉ በርካቶች ናቸው እነዚህ ጽንፈኞቹ የመስግዶቹና ሌሎች ነገሮች መፍታት አሳስቧቸው ሳይሆን ጥቀሻና ድር ያደረውን የጥላቻ ክምር ምክንያት አድርገው ሰው ላይ ማቀርሸት ስለሚፈልጉ እንጂ ሌላ ቦታ የፈለገ ቢፈርስም ምንም እንደማይመስላቸው ከላይ ያለው የሰሞኑ ክስተት መስከር ነው ወሃቢዎች ማይክራፎንና ጥሩምባ ከቤቱ ይዘው ወጣው የሚነፈው ከበሮ የሚደለቀው አማራ ላይ ብቻ ሲሆን እንደሆነ ተመልክተናል በተለይ ጎንደርና ሞጣ ከባለፈው ክስተት እንደተመለከትነው ያለፈው ትዝብታችንም ትልቅ ማሳያ ነው ወሃቢ የሃይማኖት ጭምብል የለበሰ የኦነግ ሃይማኖታዊ ክንፍ ነው ሲባል በተጨባጭ እውነት ነው ወለጋ ላይ 10,000 በላይ ሙስሊም በስራቱ ቀጥተኛ ትዛዝ ሲገደሉ ኦሮሞ ውስጥ ስለሆነና አማራ ስለሆኑ ዝም ይባልና አማራ አንድ ሰው በግል ጥል ሲሞት ወይ በተቀናበረ የማቀጣር ፖለቲካ ግጭት ሲፈጠር ጥንፈኞቹ በአገር ይዘው አንዋር መስጊድ ገብቶ ባልተዋለበት ፋኖን ሲሳደብ መዋሉንም ማስተዋል ያስፈልጋል ፋኖኮ ሙስሊምም ክርስቲያንም ነው ግን ይሄ ፖለቲካ ነው ጥንፈኞቹ አብይ አህመድ አዳነች አበበና ሽመልስ አብዲሳ ወነጋያንና ሐዋታውያን ልክ አሁን ቤተክርስቲያንን ለመክፈል እንደሚታገለው ወንበዴው የኦነግ ስብስብ ማለት ነው ወሃቢ የፖለቲካ ማስፈጸሚያ ድርጅት መሆኑ የማይካድ መራራ እውነት ነው። ሰሞኑን በአዲስ አበባ ዙሪያ ከተማ በርካታ መስጊዶች ያለማንም ሃይባይ በማን አለብኝነት ሲፈርሱ ሲወድሙ ማንም ቃል የተነፈሰ አካል የለም። በርካታ ንጹሃን ሙስሊሞች በየቦታው ሲፈናቀሉ ሲታረዱ በኦሮሞ ከተፈጸመ የፖለቲካ ማስፈጸሚያ የሚግባቡበት የጠባቦች የጽንፈኞች ፖለቲካ ስለሆነ የትኛውም አካል ለነዚህ ንጹሃን ድምጽ ሊሆናቸው አልቻለም። ስለዚህ መለው የኢትዮጵያ የሙስሊም ይሁን የክርስትና እምነት ተከታዮች ለፈረሱ መስጊዶች ለተፈናቀሉ ሙስሊሞች በማንነታቸው ምክንያት ለተገደሉ የወሎ የሙስሊም እምነት ተከታዮች ድምጽ ሊሆናቸው ያስፈልጋል። በርካታ መስጊዶች ተቃጥለው ኦሮሞ ስለፈጸመውና የግንጠለው የጠባቡ ቡድን የፖለቲካ ሴራ ስለሆነ ብለን ዝም ምንል ከሆነ ከሃይማኖት ሊያወጣን ይችላል ሲል ዳዊት ከአዲስ አበባ መልእክቱን አጠቃልሏል።
ተከታዩን ደብዳቤ የላኩልን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ኢትዮጵያ በምሳሌያዊ አባባሎች የከበረች ስትሆን ትርጉሙና መልእክቱን የመረዳት ችግር ወይም ከዘመናዊነት የተነሳ በንቀት ማየትና በጥራዝነት ተቀነት የፈረንጆቹን መጥቀስ እየተዛመተ ነው። የኢትዮጵያ ህዝብ ችግር የፖለቲካ የኢኮኖሚና የማህበረሰብ ችግሮች ሊፈቱ የሚችሉት በስርዓት ለውጥ እንጂ በጠገና አንዱን ባንዱ መመተካት እንዳልሆነ የሐፓ ሳይታክት ጉልቻ ቢለዋወጥ ወጥ አያጣፍጥም የሚለውን አባባል እየተቀሰ የስርዓት ለውጥን ለማዋለድ አገዛዙን በሁለገብ ትግል በህዝባዊ ሰላማዊ አመጾችና በትጥቅ መታገልን አበክሮ ግንዛቤ ለማስጨበጥ ህዝባዊ ትግሉ ግቡን እንዲመታ ታግሏል እየታገለም ነው። ከዝንጀሮ ቆንጆ ምን ይመረርጣል የሚለው ዘመናዊ ትርጉም ተችሮት ከዝንጀሮም ቆንጆ ይመረጣል ሆኖ ጉልቻ በጉልቻ ሲለወጥ በጭብጨባ እየታጀበ አሁን የተደረሰበትን ካንድ ፈላጭ ቆራጭ ወደ ሌላ መዘዋወርን አስከትሎ ከጭለማ ወደ ደይን መጓዝ የኢትዮጵያ እጣ ፈንታ እየመሰለ መጥቷል። በተደጋጋሚ ከድጥ የገለማማት መሻልን የሚከራከሩ ሳይጠሩት አማካሪ ሳይሾሙት ፊታውራሪ ሆነው የፖለቲካ ቀፎ ሆነው ባዶ በርሜል ከፍ ያለ ጩኸት እንደሚያሰማው ካለ ሀፍረት የባጥ የቆጡን እየቀበጣጠሩ አገራችንን ለዚህ ጉደኛ ዘመን ዳርጋዋታል። ከአገራችን የፖለቲካና የነጻነት ታሪክ መረዳት እንደሚቻለው በሁለት ቢላዋ የሚበሉ አድርባዎችና ባንዳዎች በሰው ህይወትና በአገር ሀብት ሰፊ ጉዳት አድርሰዋል። ከራብን ቁላል እርግብ ይፈለፈላል የሚል በፖለቲካ የድርቀት ጠኔ ተመተው ስርዓቱን ማደስ እንጂ መመንገድ የአገሪቷን ሰላም ማደፍረስ ነውጥ ብለው ሲደርቁ የነበሩ በዚህ ወቅት የስር ነቀል ለውጥ ብቸኛ መፍትሄ የመሆኑን ተንታኝነት ተያይዘው እያየን ነው። እነዚህ ጉዶች ከዘረኛ ፋሽስቶች አገር ወዳድ ዴሞክራቶች ይወጣሉ ብለው ደንቆረው ህዝብን ሲያደናቁሩ አመታት አለፋቸው። ከመጠምጠም መማር ይቅደም የሚለውንም ገልብጠው ከመማር መጠምጠም ይቅደም ብለው ለከት በሌለው መቀባጠር ተለፈዋል። ለመሆኑ የኢትዮጵያ ህዝብ ከጥንት ጀምሮ የሚታገለው የፖለቲካ ስልጣንን ለህዝብ መጨቆኛን የወታደር የፖሊስ የደህንነት ኃይሎችን ለህዝብ ጸጥ ለጥ ማለማድረጊያ ፍትሃዊ የኢኮኖሚ ተጠቃሚነትን ለመፈጊያ የፍትህ ስርዓቱ ያገዛዙን ፈቃድና ጥቅም መፈጸሚያ ትምህርት ያገዛዙ ገናናነትን ለመስበኪያነት ወዘተ መዋላቸው ይብቃ በማለት ነው። የፖለቲካ ንቃት በፖለቲካ ድንቁርና በፖለቲካ ድድብና በፖለቲካ አድሮቃሪያነት ቦታውን ለቆ አመታት ቢቆጠሩ ህዝባዊ የዴሞክራሲ ትግሉን ተብትቦ እንደያዘው ይገኛል። የኢትዮጵያ ህዝብ ለ17 አመታት በፋሽስታዊ የወታደር አገዛዝ ለ35 አመታት በፋሽስታዊ የዘረኛ ቡድኖች ግፍ በግፍ አስከፊ ጭቆና በዝበዛና የመብት ረገጣ እየተፈጸመበት ያለውን በህጋዊና በሰላማዊ መንገድ ለገዢዎች መጎናበስን ጨምሮ በትግል ስም መልፈልፈጭን የሚቀሰቅሱ የሚሰብኩ ውጅንብር የሚነዙና የሚያወናብዱ ባንዳዎች አድርባዮች አንጃዎችና ቅጥረኛ ነፍሰ ገዳዮች የህዝባዊ ትግሉ ጋሬጣ የሆኑ ከድጦ ወደ ማጡ እንዲሉ ከፋሽስቶቹ ወያኔዎች ወደ ፋሽስቶቹ የኦሮሞ ጽንፈኞች ጉልቻዎችን ዴሞክራሲያዊ መንግስት መሆናቸውን የሚዘላብዱ የሶሻል ሚዲያ ቱልቱላዎች መልካቸውን እየቀያየሩ የትግሉ እንቅፋት መሆናቸውን ዘልቀውበታል። ለዝናም የደመና መጥቆር ምልክት እንደሆነ ሁሉ ለኢትዮጵያና ህዝቧ መከራ መባባስ ምልክቶቹ አማርኛ ቋንቋ ተናጋሪዎችና ኦርቶዶክስ ተዋህዶ ቤተክርስቲያን በተደጋጋሚ አሰቃቂ ጥቃቶች እየተፈጸሙ የመሆናቸው ጉዳይ መጪ ጊዜያት ካለፉት የመከራ ዘመናት በእጅጉ የከፋ ሊከሰት እንደሚችል ይጠቁመናል። በዚህ ወቅት አገዛዙ የየአካባቢዎቹን ልዩ ኃይል ተብለው የሚጠሩትን መበተን የፈለገበት ዋናው ምክንያት ኢትዮጵያን የማፍረስ ሴራው ካለ አንዳች ተቃውሞ ለማወጅና የአንድ ጎሳ አምባገነንነትን በይፋ ለመደንገግና እየሆኑ ያሉትን ዘግናኝ ጭፍጨፋዎች በስፋት ለመፈጸምና የኢትዮጵያ ምድርን የደም ምድር ለማድረግ ነው። ከዝንጀሮ ቆንጆ ከዘረኛ ፋሽስቶች ከአድርባይ ባንዳዎች ከድርጅት ሻጭ አንጃዎች ከዘላባጭ ዶክተር ፕሮፌሰሮች ከሐኪም ከኢኮኖሚስት ከመሐንዲስ ካድሬዎች ከካድሬ ጳጳሳት ከወሮበላ ጀነራሎች ከሙሰኛ ዳኛዎች ከትምህርት ማጅራት መቺ ዶክተሮች ከሐሳዊ መሲ ፓስተሮች ከደም አፍሳሽ ወሃቢያ ሙስሊሞች ከቀይ ሽብር ወንጀለኞች በሃሺሽ እና በአልኮል ከናወዙ እንድሪያሶች ከቃላማጭ እንተፈንቶ የወያኔ ትሊንቲ ልደቶች በወዳቸው የሚያስቡ ዲያቆን ዳንኤሎች ወዘተ ዴሞክራሲ አይወጣም። የኢትዮጵያ አንድነትና ክብር አይጠበቅም። የኢትዮጵያ አንድነትና ክብር የሚዋጀው በመራር ህዝባዊ ተጋድሎ ብቻ ነው። ብረታን ስተው ፋሽስት ዘረኞችን ለመፋለም በየግሩ በየሸንተረሩ የተሰማሩትን ፋኖ ህዝባዊ አርበኞችን እንቀላቀል እንደገፍ ስንቅና መረጃ እናቀበል በየድርሻችንና እንዳቅማችን በፋኖነት እንሰማራ ኢትዮጵያ ታቸንፋለች ሲሉ ታየቶላ ከጎላ ሚካኤል አዲስ አበባ መልክታቸው።
ፍኖተ ዲሞክራሲ ሬዲዮ አዘጋጆች ጥንካሬን ያላብሳችሁላለሁ። በሱዳን ያለው የዘረኛው ኮሎኔል ኤምባሲ በርካታ ስደተኞች በካርቱምና ሌሎች ከተሞች በአገዛዙ ጦርና በአማጽያን ሲገደሉ ሴቶች ሲደፈሩ ጸጥ ከማለቱ ባሻገር ከኮበረ እስር ቤት የወጡትን እስረኞች በሚመለከት ኦሮሞ የሆኑትን ሲገዳ ሌሎችን ግን አላውቃችሁም አላየኋችሁም ማለቱን ስደተኞቹ አጋልጠዋል። ጥቃቱ ሻቢያን ሸሽተው ሱዳን ያሉትንም ኤርትራውያን ይመለከታል። ይህን ሁሉ ማጋለጥና በዓለም ደረጃ አብይን ማስወገዝ ይጠበቅብናል ሲሉ ደምሴ ኃይሉ ከጁባ ደቡብ ሱዳን መልእክታቸውን አጠናቀዋል።
ጠንቀና ይስጥልን እንደምንሰንሳቸዋል ራሳ የጀብድ ሀገር ወያኔ ከደብረ ሲና በተመለሰ ጊዜ በሸዋራሳ ከተሰሩ ጀብዶች በጥቂቱ ለታሪክ እናስታውሳችሁ። አቶ ባባይ መካሻ በርበሬ ቀበሌ በጨበጣ አራት ጥላትን ገድለው በርካቶችን አቁስለው የተሰዋ የሚስት ምስክርነት ሀብት ንብረቱን ሰጥቶ ሰባት ልጆችን አደራ ብሎ በጀግንነት ተዋግቶ ታሪክ ሰርቶኛን ከመደፈር አድኑን ተሰውቷል አይቆጨኝም ስትልም ተደምጣለች። ይህ ሰው ከአመት በፊት ሸዋሮቢት በሆነግ እንደተያዘ አራት ቀን ተዋግቷል። ዛሬም ራሳ የሳት ረመጥ ሆና የማይጨበጥ ክንዷን እየሰነዘረች ትገኛለች። አቶ አህመድ አልዬ በርበሬ ቀበሌ ከባባይ እና አቶ ደስታ ከፈለኝ ጋር አብሮ ሆኖ ሁለት ጥላት ገድሎ በርካቶችን አቁስሎ በሺ የሚቆጠር የስልክ ካርድ ማርኮ የቆሰለ ከአመት በፊት ሸዋሮቢት በኦነግ እንዳትያዝ አራት ቀን ተዋግቶ ሁለት ኦነግ ገድሎ ማርኳል። አቶ ከማል አባዬ የተባለ ሶስተኛ ሌላ ታጋይ መረየ ቀበሌ ላይ ሶስት ጥላት ገድሎ መርካቶችን አቁስሎ ብቻውን 8 ሰዓት ተዋግቶ ተሰውቷል። ከዛውጭ አቶ አዲሱ ደስታ ከወንድማቸው ጋር ሆኖ የተዋጉ 56 አመት የሆናቸው መዲና ቀበሌ 8 ጥላት ገድለው የተወረወረባቸውን ቦምብ አንስተው መልሰው በመወርወር አንድ ጥላት ገድለው በርካታ ጥላት ያቆሰሉ ወንድማቸው ሲሰዋ እሳቸው ቆስለው 6 ቀን ጫካ ተቀምጠው እየተገኙ ታጋይ ናቸው። አቶ ደመቀ ክብረት ጀምበሬ ቀበሌ ላይ እድሜው 56 የሚሆን ታገይ ልጅን ጨምሮ 40 ተዋጊ ይዞ መከላከያን ከመቁረጥ ያዳነ ከ1986 ጀምሬ ወያኔ የተዋገው ነው። በፊት 15 ወያኔና ተላላኪውን 6 ጠፍጣፊ ገድል እንደገደለና አካባቢውን አላስደፍርም በማለት በርካታ ጥላት በቡድን እንደጨፈጨፈ የማይረሳ ትልቅ ታሪክ ነው። ኩሬበሬ ቀበሌ 50 ወጣቶች ከወያኔ ጋር በጨበጣ ተዋግተዋል። ከመካከላቸው በርካታ ጥላት ገድሎ ወተታ በጋሻው በቀለ ተሰውቷል። የራጎቤን ምሽግ ሰብሮ በዚህ ወጣት ደጀን ግዘው ሶስት ገድሎ በርካቶችን አቁስሎ ተሰውቷል። ላፕቶፕ የጦር መሳሪያ ማርኳል። በርካቶችን አቁስሎ ተሰውቷል። ጨፍጨፎ የቆሰ ወጣት የማኔ ገበየው በርበሬ ጅረት ኦነግን ጨፍጨፎ ወጣት ከድሪ ይልማ እና ወጣት ደጀኔ ጎሽሜ በክላሽና ቦምብ ጥላትን ጨፍጨፈው ምሽግ ሰብረው በመጨረሻ ወጣት ደጀኔ ተሰውቷል። በራሳ ወጣት ከ300 በላይ ጥላት ተገድለዋል። ራሳን ወያኔም ኦነግም አረገጠም ወደፊትም አይረግጥም። ስለዚህ ጻራዝቦች እባካችሁ ዛሬም እነዚህን ጀግኖች አትንኳቸው የሚል ድምጽ እየተሰማ ነው። የራሳው ጀግና ራሳ ተራራ ላይ ሆኖ ሲፋለም ማንንም ከፊት የሚቆም አካል የለም። ለዚህም ሰሞኑን እየተፈጸመ ያለው ከኦነግ ሰራዊት ጋራ ትልቅ ተነቀነቀ ውስጥ እንዳሉ የማይዘነጋ ነው። ከራሳ ከሸዋ ጀግኖች በርካታ ኢትዮጵያውያን ትምህርት ልንወስድ እንደሚገባም ተገልጿል። ጠረዝቦቹ ባካቸው ይህን ጀግና ህዝብ አትንኩት ይኖርበት የሚለውን መልእክት ለማስተላለፍ አፋችን መደላት የለበትም። በርካታ የአማራ ታጋዮችም ይሁን በኢትዮጵያ በተለያዩ አካባቢዎች የሚገኙ ለሀገራቸው የሚያደቁትን ገርልትን ክሳራቸውን ዜና መጽሐፍ ታሪካቸውን በአለም ደረጃ ከፍ አድርገን ለመጻፍ ዝግጅታችንን አጠቃለናል በማለት የራስ ወነፍጠኛ አወቀባይ ላይ መልእክቱን አጠቃሏል።
በኢትዮጵያ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬ አስተያየቴ እንዴት አሸባሪውና ኢትዮጵያ ውስጥ ለተፈጠሩት ችግሮች ሁሉ ተጠያቂ የሆነው አብይና አገዛዙ በህግ ማስከበር ስም ህዝብ ሲፈጅ እንዴት ዝም እንላለን የሚል ይሆናል። ካብይ የሽብር ድርጊቶች የተወሰኑት ነው። አንደኛ ቀደም ሲል በወያኔ አሁን በኦነግ የሚመራው ብልጽግና የወያኔን ሰነድ ያገዛዙት ህገ መንግስት አድርገው በ1987 ዓ.ም በወቅቱ የሽግግር ፓርላማ ውስጥ በህዝብ ሳይወከሉ የተለያዩ ብሔረሰቦችን ስም ተጠቅመው ድርጅት በመሰረቱ ግለሰቦች ህገ መንግስት ተብዬ ጸድቆና በፓርላማው ውስጥ አንዳንድ ጠባቦች ደንሰው የኢትዮጵያን ህዝብ በዘር በመከፋፈል እስካሁን በማሸበር ላይ ናቸው። አሁን ደግሞ ህገ መንግስቱን ለማሻሻል ጥናት ተካሂዷል በሚል ሰበብ ህዝብን ለማታለልና ያብይን እድሜ ለማራዘብ ህዝብን ከደው ባብየ ስልጣን ጉሻ የጎነበሱትን እነ ዶክተር በየነ ጴጥሮስን ወደፊት አድርጎ ብቅ ብሏል። ትግሉ የወያኔን ህገ መንግስት ቀዶ ለመጣልና የሽግግር መንግስት ለመመስረት ነው እንጂ በህዝብ ተሃዲዎች እንድንታለል አይደለም። የኢትዮጵያ ህግ ነው የሚያስፈልገን። ሁለተኛ በአገሪቱ የተለያዩ ክፍሎች በምዕራብና በምስራቅ ወለጋ፣ በሰሜን ሸዋ፣ በምስራቅ ሸዋ፣ በደቡብ ኢትዮጵያና በቤኒሻንጉል ዜጎቻችን ላይ በተለይም የአማራ ወገን ህዝባችን ላይ የማያቋርጥ ግድያ በመፈጸም ህዝቡን አሸብሯል። ችግኝ የምተክለው በግፍ ለገደላቸው የአማራ ህዝብ ጥላ እንዲሆን ነው በማለት አሸባሪነቱን፣ አምባገነንነቱንና ጨካኝነቱን በፓርላማ በንግግር ገልጿል። ሶስተኛ በአገሪቱ የተለያዩ ክፍሎች በኦሮሚያ፣ በደቡብ፣ በአማራና በትግራይ ክልሎች የወያኔ ኢህአዴግና ያሁኑ ብልጽግና ካድሬዎች የእስላም ልብስ እንዲለብሱ በማድረግ በቤተ ክርስቲያናት ላይ ቃጠሎ በመፈጸምና በማስፈጸም ቀሳውስትን በመግደልና በማስገደል መሪዎቻቸውንም በጉልበት በተላላፊዎቹ ለመተካት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ ህገወጥ ዘረኛ ጳጳሳትን ስልጣን ላይ ለማስቀመጥ እንዲሁም በእስልምና እምነት የውስጥ ጉዳይ ጣልቃ በመግባት መሪዎቻቸውን በጉልበት ካላፊነታቸው እንዲወገዱ በማድረግ ለስርዓቱ ተላላኪ የሆኑትን ስልጣን ላይ በማስቀመጥና መስጊዶችን በማፈራረስ የእምነት ተከታዮችን በማሸበር ላይ ይገኛል። በፕሮቴስታንት ቤተክርስቲያናትም የስልጤ አካባቢን ይጠቅሷል። ቃጠሎ በመፈጸም ሽብር ፈጽሟል። አራተኛ በኢትዮጵያ በአጠቃላይ የትምህርት ግድያ ያለ ቢሆን በተለይ በአማራ በ2002 ዓ.ም 10ኛ ክፍል የጨረሱ የአማራ ተማሪዎችን ያለምንም ስልጠና አንደኛ ደረጃ ትምህርት ቤቶች መምህራን እንዲሆኑ በማድረግ በ2013 የ12ኛ ክፍል ብሔራዊ ፈተና ላይ የአማራ ክልል ተማሪዎች በብራኑ ነጋ የሚመራው ትምህርት ሚኒስቴር ሆን ብሎ ፈተና እንዲወድቁ በማድረግ በትምህርት ሂደት ላይ ህገወጥ ስራ በማካሄድ በአማራ ህዝብ ላይ ከፍተኛ ድንጋጤ እንዲፈጠር በማድረግ ህዝብን አሸብሯል። አምስተኛ ጋዜጠኞችን እንደ ታዲዮስ ታንቱ ስለ አማራ ህዝብ እውነቱን በመጻፋቸው ለኢትዮጵያም ሀቁን በማስተማራቸው ሌሎች ጋዜጠኞች፣ ምሁራን፣ የመንግስት ሰራተኞች አማራ በመሆናቸው የለቀሙ በማሰር የአማራ ሀብታሞች አንጥራ ገንዘባቸውን ከባንክ አውጥተው እንዳይጠቀሙ የባንክ ሂሳብ ቁጥር በመዝጋት በሀብታሞቹና ቤተሰቦቻቸው ላይ ሽብርና የስነ ልቦና ጥቃት ፈጽሟል። ስድስተኛ የህዝብ መኖሪያ ቤቶችን በውድቅት ሌሊት በማፈራረስና በ850 ቢሊዮን ብር 500 ሺህ ኢትዮጵያውያንን አፈናቅሎ ሁለት ቤተ መንግስቶች እያሉ ሌላ ቤተ መንግስት ለመስራት ስራውን ጀምሯል። ከዚህ በላይ ሽብር አለ? ሽመልስ አብዲሳም ህዝብን አፈናቅሎ የኦሮሚያ ቤተ መንግስት ለመስራት በአዲስ አበባ መሰረተ ድንጋይ አስቀምጧል። የአዲስ አበባ ህዝብ ተደራጅ፣ ንቃ፣ ተንቀሳቀስ። ምን እስከሚሆን ትጠብቃለህ? ሰባተኛ ራሱ አስመራጭ፣ ራሱ ጠቋሚ፣ ራሱ ብልጽግና ፓርቲ አድርጎ የመረጠ የዲሞክራሲ ጠላት የህግንና የህግ የበላይነት ጸርና አሸባሪ ነው። ስምንተኛ አገር ይቅርና አንድ መምህር በሚያስተምረው የትምህርት አይነት ዙሪያ የትምህርት ፍልስፍና አለው። አብይ ኢትዮጵያን የሚመራበት ፍልስፍና ወይም ርዕዮተ ዓለም የሌለው በጠመንጃ ፈሙዝ እየገዛ ያለ አምባገነን ነው። እሱ ህግና የህግ የበላይነት አይተዋወቁም። የኢትዮጵያን ህዝብ መደመር እያለ የሚያደናግረው ደግሞ መደመር ከሂሳብ መደቦች አንዱ ነው እንጂ ርዕዮተ ዓለም አይደለም። መደመር የሚለው የኮረጃ መጽሐፎችም ዋናው ግባቸው የኢትዮጵያን ህዝብ በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚለውን የበሬን እየተረቱ ገደል ውስጥ መክተት ነው። ያ ማለት ህዝብን መግደል፣ ማሰር፣ ማፈናቀል፣ ማስራብ፣ አገሪቱ ውስጥ ተንቀሳቅሶ እንዳይሰራ ማድረግና በአጠቃላይ የህልውና ችግር መፍጠር ነው። ውድ ወገኖቼ ህግ እንዳይከበር ያደረገው አብይ ነው። ዋናው የህዝብ ጠላትም እሱ ነው። በአገራችን ሰላም እንዲኖር፣ የህዝብ መብት እንዲከበር፣ የህዝብ መንግስት ለመመስረት የህዝብ የጋራ ትግል ወሳኝ ነው። አብይ በግፍ የዘር ማጥፋት ወንጀል እየፈጸመበት ካለው የአማራ ህዝብና ታጋዮች ጎን በመቆም በደቡብና በሌሎች የሀገሪቱ አካባቢዎች እየተደረጉ ያሉ የትግል እንቅስቃሴዎች አመራራቸውን በማጠናከር በጥንቃቄ ግንኙነት በመፍጠር አብይንና አገዛዙን ከስልጣን ለማስወገድ መስራት ያስፈልጋል። ማህበራዊ ሚዲያዎች በሙሉ ትኩረትን በአብይ በአገዛዙና በወያኔ ላይ ማድረጉ መልካም ነው። የኢትዮጵያ ህዝብ አሸናፊ ነው። ድል ለአማራ ህዝብ። አብይና አገዛዙ ይውደም ሲሉ መምህር ዳዊት ሱጌቦ ከዝዋይ መልእክታቸውን አጠቃለዋል።
የድረስ የፍኖተ ዲሞክራሲ የኢሃፓ ሬዲዮ አድማጮችና አዘጋጆች በሙሉ እንደምን አመሻችሁ። ቢያጥቁት የማይጠራ ስጋት ሲሉ ሽንፈላ ሲድ የዛሬውን መልእክቴን ጀምራለሁ። ወደቀነች ወይ ትናንትም ሆነ ዛሬ ምናልባትም ነገ ትናንት ከዛሬ ደግሞ ከነገ የተሻለ ይሆናል በሚል ግምትና በከንቱ ሰላላነት ነው ዛሬ በመዋቅም ሆነ ባለመዋቅ አገር ከመያሳጡ ጋር መደነስ ያመጣብን የፖለቲካ ትርምስ መዘዝና ምስቅልቅል አገራችን ታሪክ ቀርቶ በሌሎችም አገሮች እንዲሁ ነበር ሲባል እንኳን ታሪክን በአፈም ሰምተን የማናውቅ ጉድ ዛሬ በእኛ ዘመን በአገራችን እዚሁ ባፍንጫችን ስር የግፍ ግፍ ተሰርቷል። አሁንም ቢሆን በተጠናከረ መልኩ በዘረኞች አጋፋሪነት ከጥቁር እስከ ነጮች በተቀነባበረ ሴራዎች ከመንግስቱም በበለጠ ላባቸው ጠብ እስከሚል ድረስ ከጧት እስከ ማታ እየተጠቃቀሱ አበክረው እየሰሩ ናቸው። በዛው ልክ ደግሞ አገራችን ኢትዮጵያ በእነዚህ ጨካኝ ጅቦች ስትቦጫጨቅ ግማሹ እየተዋደቀ እኛም ደግሞ እያየን በዝምታ እየተዋጠን ብዙዎች ነን። ይህንን ተመለከቱ። እሱም ሆነ እነሱ ይህንን ደካማ ጎን በማየታቸው ጥፋትን በጥፋት እያወዳደሩ በደሉን ቀጥለውበታል። ከቀን ወደ ቀን ጦርነት፣ ውሸትና ክፉ ነገር በስተቀር ጥሩ ነገር ከአፉ የማይወጣ በቤተ መንግስት የመሸገው አውሬው አብይ በዘር አድራይቶ የመከላከያ ዩኒፎርም አልብሷቸው በእነሱ ክልል ከአማራ ጋር አንኖርም የሚሉትን ጠባብ አውሬ ኦነግ ወታደሮች ግን ከአማራ ተፋላሚዎች ጋር እየተዋጉ ናቸው። ታዲያ ይህን ዘረኛ መሪ የይስሙላ መሪ መስሎ የአገር ካፓ ደርቦ በመሪ ስም ስልጣን ላይ ይቀመጥ እንጂ ዋና ተግባሩ ግን የመራዋያንና የወያኔ ቡችላ ሆኖ ለአገርም ሆነ ለስልጣን አስጊ ያልሆኑትን ፋኖና ልዩ ኃይሎችን ሌሎችም እንዲሁም ብዙ ከምንም ውስጥ የሌሉት ብርቅዬ አማራ ተወላጆች ጭምር በሰለጠናቸው ጨካኝ ኦነግ ወታደሮች እያሳፈረ በእስር ቤቶች አግሯቸዋል። ለአለቆቹም ዘንድሮስ ልክ አስገባቸዋለሁ ብለ በገባው ቃል መሰረት የግፍ በትሩን በማሳረፍ አለቃዎቹን ለማስደሰት አድርግ ያሉትን ሁሉ ፈጽማለሁ በማለት እነሆ ዛሬ ቆቦ፣ ራያንና ወልቃይት ጠገዴን ለትግራይ ህዝብ መልሼ እሰጣለሁ እሺ የማይሉ ከሆነ ሁሉንም ብሔሮች አስተባብረም ሆነ ቢሆን አማራን ከስረ መሰረቱ ደምስሼ መሬቱን ለወያኔ አስረክባለሁ ብሎ ቆርጦ ተነስተዋል። ጭራሽን አጀንዳ ካልፈጸምኩ ሞቼ እገኛለሁ እያለ እነሆ አካኪ ዝራፍ በማለት ከአንድነት ኃይሎች ጋር አንገት ለአንገት ተናንቋል። አዎ የኢትዮጵያ ህዝብ አሁንስ በቃ ተርካሻ ዘረኛና አድርባይ ነህ አንተም አትረባም አትመራንም ብሎ ትግሉን ቢቀጥልም ዳሩ ግን እሱ ያስቀመጡት የዓለም አባወራዎች ስለሆኑ እነሱ አድርግ ያሉትን አድራጊ ስለሆነ መሳሪያና ገንዘብ ይሰጡኛል ስለዚህ የፈለኩትን ሁሉ አደርጋለሁ ባገኘሁት አጋጣሚ ሁሉ ተጠቅሜ ሰውን ብቻ ሳይሆን የአማራን ከብትና ንብረትንም ጭምር አወድማለሁ ለሁሉም ደሞዝና ማዳበሪያ እከለክላለሁ እያለ እየፎከረ ነው። አዎ ያኔ ወያኔ አሁንም ያንተው ኦህዴድ ብቻ በተቀነባበረ ሴራ ይህንን ህዝብ ከሁሉም መስክ ከጫዋታው እጪ እንዲሆን ወስናቸዋል። እንግዲህ ሞትን ፈርቶ ሳይተኛ ይታደርምና እንግዲህ ግፉ ያንገሸገሸው ትውልድ ጋር ግብግብ መቅጠምም አትርሳ። ይሄ ደግሞ የቁጭት የቁጥ ቀን ልጅ ስለሆነ ምንም እንኳን ጠባቦቹ በጥላቻ ሞልተ የምትልካቸው ቀርቶ ራስህ መጥተህ ሜዳው ላይ ብትሰለፍ ከወርደስና ከሽንፈት በስተቀር ብዙ አታተርፍም። ያም ይሁን ይህ ልፋ ያለው ሰው በህልሙ ድንጋይ ሲሸከም ያዛል እንዳሉት ሁሉ ከእንግዲህ አንተ እዛው ጌቾ ጋራ የብስጭት ማብረያ የሆነ ዘንድ ፉትን ተለማመድ እንጂ አሁንስ አማራዎች አንተ በፈጠርክላቸው ብዙ አጀንዳዎች ስላሏቸው ስራ ይበዛባቸዋል። ከእንግዲህ ወዲህ ከአንተ ጋር እንካ ሰላምታ ሳይሆን አንተ ሆነ ብለው በፈጠርካቸው መንገድ ይዞ መጓዝን ምርጫ የለሽ ምርጫ አድርጎ ወስዶታል። ስለዚህ ትግሉ ምንም መራራ ቢሆንም ይቀጥላል እንጂ ብዙም ለሽምግልና ጋጋታ ከእንግዲህ ስቦታ አይኖረውም። ሽማግሌዎችም ባካችሁ የተኩላ ተላላኪዎች ከመሆን ብትቆጠቡ ይሻላቸዋል። ከዚህ ውጪ ግን ከዚህ ጋርም ተያይዞ መታየት ያለበት ጉዳይ ቢኖር የተዋህዶ ቤተክርስቲያን ጉዳይ ይሆናል። እንግዲህ ስለ ቤተክርስቲያን ካነሳን አይቀር የኢትዮጵያ ኦርቶዶክስ ቤተክርስቲያን ድሮም ሆነ ዛሬ ለሀገር ለመንግስት ከመጸለይ ባለፈ በማንኛውም ሃይማኖት ጉዳይ ጣልቃ ገባች ሲባል አሁንም ሆነ ድሮም አልሰማንም። አሁን ግን ቤተክርስቲያን አንድ ነገር ጠንቃ የምታውቅ ይመስለኛል። ከጸሎትና ከአንድ ስነ ስርዓት በስተቀር የፕሮቴስታንቱ ፓስተር የካቶሊኩ ካርዲናል የጆሆባ ዊትነሱ ቄስና የኦርቶዶክስ ቄስ አራቱም አንድ ሳላ ጉባኤ ላይ ቀርበው ስለ መጽሐፍ ቅዱስ ለጌታ አስተምሩ ቢባሉ አራቱም ይዘው የሚቀርቡት የተለያየ መጽሐፍ ቅዱስ ነው ወይስ አንድ መጽሐፍ ቅዱስ ነው? አዎ እኔ እንደፈርዳውት ከሆነ አንድ መጽሐፍ ቅዱስ ብቻ ነው። እንዲያውም የእስልምና ተከታይም ቢሆኑ ልዩነቱ እነሱ የኢየሱስ ክርስቶስን መሲህ ነብይ ነው ማለታቸው እንጂ ሌላ ሁሉ ቁርአን ውስጥ ያለው የአላህ ቃል ከዛኛው ጋር አንድ ነው። ታዲያ ይህ ሁሉ እውነት ነው ብለን ካልነና ስንሞት የምንሄደው ወደ ጌታ ቤት ነው። ህይወታችን በምድር ላይ በሰራነው መልካምና መጥፎ ተግባር ተመዝና ነው ወደ ጽድቅና ኩነኔ የምንገባ ብለን የምናስተምር የሃይማኖት አባቶች ዛሬ ለምንድን ነው ሃይማኖትን ከብሔር አዋህደን አማኞችን ግራ የምናጋባው? በነገራችን ላይ አንድ እውነት መካድ አንችልም። እሱም በተለይ በአሁኑ ጊዜ ብዙዎቹ ፖለቲከኞች ሃይማኖት ያላቸው አይመስለኝም። ቢኖራቸውም ለስልጣናቸው ብለው የካዱ ብዙዎች ስለሆኑ እንዲሁ ብቻ ሁላችንም ብንሆን በእግዚአብሔር ዳታና ምህረት እንኖራለን እንጂ ያሁኑ ኑሯችን ከሰው ሳይሆን ከሰይጣን ከተደመሩ አማራሮች ስር ስለምንኖር እየመረረንም ያለው ጋኔል ሰው ስለሆነ የህዝብ ሮሮ የምንሰማ በጆሮ አይምሮ ስላልፈጠረብን ከጥቅሙ ጉዳቱ እየሰፋ ስለሄደ የነን አውሬ መሪ ለማስወገድ በሁሉም ረገድ ትግሉ ጠንክሮ መቀጠል አለበት። ምንም እንኳን ዛሬ የአረመኔዎቹ ዱላ በአማራ ላይ ብቻ ነው ያረፈው ብለን በበልጽግናና ስለ ጋኔል አብይ ጀግንነት የምታወሩ ሁሉ የደቡብ ኢትዮጵያ ብሔረሰቦች ብሔረሰብ ካዜዎች ልብ እንድትሉት የምንፈልገው አብይ ባለፈው ትግራይን በድሮን ጨፈጫቸዋል አሁን ደግሞ አማራን ደምስሳለው ብሎ እየጨፈጨፈ ሲሆን ነገሩ አይቀናው እንጂ ድሉ ከቀናው ግን አትጠራጠሩ። ተራው የደቡብ የናንተው ነው። ከደቡብ ውጪ የሆኑትም አናሳ ብሔሮች ተራው ሼር ያደርጉታል። ታዲያ ይህንን የገባ ሁሉ መሽኮር መሆኑን አቁሞ አሁን እየተከታተለ ካለው ትግል አጋር ሆኖና ራሳችሁን ከዳግማዊ ስተትና ከታሪክ ተወቃሽነት አድኑ። ሌላውን ተታችሁ ዘምን ፍራተን ፍሩ አለዚያ አብይ ከሆነ አይናችሁ ያየ ኢትዮጵያ በጫርቱ ሲተካ ታያላችሁ። ለዚህም ምግብ አማራ አንቀፋት ይሆነኛል በማለት የአማራ ልጅ ራሱን ገድለው መልሶ በራሱ አማራ ላይ ጦርነት ያወጀው ለነገሩ አጅሬ ህፃንን በከረሜላ እንደሚያታልሉት ሁሉ ሺህ ጊዜ ስለ ኢትዮጵያ አትፈርስም የሚል ቃላት እያሰማ የፈለኩትን መስራት እችላለሁ በማለት የህዝቡን ጥያቄ ወደ ጎን ትቶ የጠገቡ ጅቦችን በተራቡ እየተካ ነው። ብቻ ጊዜ መርዘሙ ይፈልጋል። ብቻ ምንም አሁንም ምንም ህዝብ የማይፈልጋቸውን ጉልቻዎችን በጉልበት ያመጣ ለትግሉም ዘንድሮስ አይምሰል። እንደ ድሮ በተለይ የመልኩ በአማራ ክልል ላይ ብቻ አተኩረ እየሰራ ያለው ጥፋት መቆም ካልቻል ጉልቻ መላወጥ ወጥናት አፍጥምና ከቻልክ አደብገስተ ከአማራ ህዝብን ክላስ ላይ ውረድና ቤት ማፍረስና በጫካ ፕሮጀክት ድራማ ላይ በርታ። ዝም ብለህ ወዳጅ ይመስል የራስህ ህመምን መድኃኒት ባህር ዳር ያለ ይመስል ነጋ ተባ እንዳትመጣብን። አንተ ከእንግዲህ የአማራ ህዝብ ወዳጅ መሪም አይደለም ወነቱን ንንገር ካለን አንተ በኢትዮጵያ አንድነት ፈተና ከወደ ቆይታል ለኔ እንደገባኝ ከሆነ አግሪሳን ለማፍረስ ሲሉ መከላከያውን በተኛበት ይገደሉና የጨፈጨፉ ያኔዎችን አለፍ ሲልም በወለጋና በሌሎች ማከበዎች ጭምር አማራን ከጨፈጨፉ ሸኔዎችና የዛሬ መከላከያዎች የድሮ የኦሮሞ ልዩ ኃይሎች ጋር በግልጽ የወገን ክመሪ በመሆን ብቻ የጠላና የጠላህና በቃ ያለው የአማራ ህዝብ ብቻ ሳይሆን መላው ኢትዮጵያ ህዝብ በሙሉ ስለሆነ እንግዲህ ነጋጠባ ታረም አደብ ግዛ መሪ ምሰል ለማና ሳልሰራ ከእንግዲህ ወዲህ ትግሉ የዙሃኑ ፍላጎት ላይ ተመሰረተ ጊዜያዊ ህዝባዊ ሽግግር መንግስት ነውና እንግዲህ ወዲህ ብዙ የተባለለት መልካም አስተዳደር ወሃት ለበላው ሁላችንም በአንድነት ተባብረን በአንድነት እንነሳ በሽግግር መንግስት ላይ ጠንክረን እንስራ ሲሉ የመልክ ቴላፎን አቶ መስቆ ጉልማ ከኤድመንተን አሮታ ካናዳ ናቸው።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንዲሁም የፕሮግራሙ አድማጮች ሰላምታ ይቀደም። ፋሽስቶችና ገንጣዮች ህሊና ቢስ ናቸው። ሐሰትን አጥብቀው ያቅፋሉ። ቅጥፈት መለያቸው ነው። ኢሰፓም ወያኔም ህጋዊ ህልውና ፈቃድ ይኖረን ብለው ሲሟገቱ ለኢትዮጵያ የጸጋ ጸጋ ሆነን ቆይተናል ሲሉ ሳያፍሩ ክርክር ይዘዋል። ደግም ወያኔም ሆነ ያውን ኮሎኔል አጋዛጆቻቸው ሽብርተኛና ጸረ ህዝብ እንደሆኑ ግን ህዝብ ያውቃል አለ ብለው ህጋዊ ህልውና ይሰጠን ይከበርልን የሚሉት ኢሰፓ ቢቀር ኮሎኔሉ ለወያኔ የሚያስከብር መሆኑ ግልጽ ቢሆንም ወያኔንም ሆነ ደርግ ኢሰፓን ህጋዊ ቁና መስጠት በሺዎች ሰባት ላይ ማሾፍ መቀለድ መሆኑ ከቶም አያከራክርም። ለዘረኛ ፋሽስቶች ድጋሚ ነፍስ መዝራት ይሆናል። ይህ እንዳይሆን አጥብቀን እንቃወም። አገር ወዳድ ወጣት በሺዎች ያረገፈው ስርዓት አገር ወዳድ ሊባል አይቻልም። የደርግ አርመኒያዊ ጥርጊያ ለወያኔ የወያኔ 27 ዓመት ዘረኛ ግዥ አገዛዝ ለዘረኛው አብይ ድልዳል እንደሰሩ ቅንጣትም መረሳት የለበትም ሲሉ አለሚቱ ደመቀ ከቢሾፍቱ ደብረዘይት ደብዳቤያቸው አጠናቀዋል።
እናስተለን እንደምንሰምታችኋል የኢትዮጵያ የአማራ ህዝብ መዳኛው ጸሎቱና ክንዱ ብቻ ነው። ፓርቲዎች ሲጠለፉ ነጻዋጥናል ያልናቸው ሰዎች በጉርሻና ስልጣን ተጠልፈው ወዳቸው ሲወድቁ አይተናል። አንድ ያደርጉናል ያልናቸው በጎት ካብ ውስጥ ሲሸሸጉም ታዝበናል። ኢትዮጵያዊናቸው ብለን ከፍ ያደረግናቸው አያታቸውን ስም አስቀድመው እየጠሩ ወደ ማህበራዊ ማንነት ጉሮሯቸውን ጠበው ገብተው ኢትዮጵያን የካዱ ብዙ መጥራት ይቻላል። ያታግሉናል ብለን ተስፋ ያደረግናቸው ለጥላት መንገድና ህዝብ ተቋም የሆነው መልሰው ሲታገሉንም አይተናል። ወገን ነው ያልከው አፈሙዛዝሮ ሲወጋ ሌላም ሌላም። ነገር ግን ሀገራችን ኢትዮጵያ ይህን ማየት በዘመን በታሪኳ ለሷ አዲስ አይደለም። ጥላቶቿን ቀብራ በመቃብራቸው ላይ እንደ እብሪ ኮከብ ከፍ ብላ መታየት ለማድዋ ባህሏና ታሪኳ መሆኑን ዓለም መሰከረላታል። አሁን ያሳለፍናቸው ያለው መከራ ከቀደመው አንጻር እዚህ ገባ የሚባል እንዳልሆነ ከታሪክ መረዳት ይቻላል። ማሸነፍ ወድቆ መነሳት በ4000 ዘመኗ ያከበተችው እንቁ ዓለማዊ ክህሎቷ ነው። ከድሮው ያሁን የሚለየው የውስጥ ጥላቶቿ መበርታታቸው ነው። በዘመኗ ቢሆንም የደፈረሰው ጠርቶ የተቀበለው ጸርቶ ኦነስ ተገልጦ ኢትዮጵያ እንዲሁም ያማራ ህዝብ በሐቀኛ ልጆቹ ታላቁን ድሉን በርግጠኝነት ከፍ አድርጎ ለማሸነፍ የሚያቆመው ምድራዊ ኃይልም የለም። ያማራ ህዝብ የሚድነው ቃል ኪዳን ገብተው በታመኑ ውድ ልጆቹ እንጂ በፓርቲ መዋቅር ብቻ እንዳልሆነ አብን ያማራ ህዝብ የትግል ህልም አዝሮ ለጥላት ገብሮ እንዳጨናገፈው ማየት በቂ ነው። በመሆኑም ያማራ ህዝብ የሚድነው በእነዚህ ብቻ ነው። ይህም በጸሎቱ በነፍጡ እንድ አለት በጠነከረ አንድነቱና በክንዱ ብቻ ነው። አሁን ያለው የትግሉ ውጤት ግሩምና ድንቅ ነው። በተጨማሪ ከመከላከል ወደ ማጥቃት ተሸጋግሮ የኃይል የበላይነቱን ከያዘ 4 ኪሎ መግባት ለሱ ጅቅ ቀላል ሲሆን ካልሆነ ለድርድር በክብርም ይጠራል። ያ በተግባር ወን የሚሆነው ግን አሁን በድሩ በገደሉ የታገሉ ባሉ ጀግኖች ላይ ዳር ተቀምጦ ተመልካች የሆነው ያማራ ህዝብ ተጨማሪ ጉልበትና ኃይል ሆኖ ከጎኑ ሲፈለግ ብቻ ነው። በዚህ ክፉ ጊዜ በዚህ ጭንቅ ዘመን እንደ አቅሙ የህልውና ትግሉ አካል ያልሆነ ካለ እሱ መመርመር ግድ ይለዋል ወይ ስልብ የባዕድን መንፈስ ተጠናውቶታል። ደግሞ አሉ አቅሙ እያላቸው እየቻሉ ከምንም ሳይሳተፉ ዝም ብሎ ያለ ያማራ ህዝብ መከራ አልቅትና ወረራ እየተቆጩ መስለው በሰው ፊት እየዋሩና እንዳቅማቸው እየተሳተፉትን እየተቹ ጊዜያቸውን እያጠፉ ግን ደግሞ በተግባር ኪሳቸው እንኳን ለመግባት ብርድ ብቻ የሚጠብቁ የሚሰስቱ ነፃነት ያለ ውድ ዋጋ በነፃ ቤታችን ተኝተን የምንታደለው አይደለም እንደሱ የሚገኝ ወይ ባርነት ወይም ደግሞ መጥፋት መሆኑን ለነዚያ አካላትን ማስረዳት ግዴላል ወይ በመሰለፍ ወይ በመደገፍ ወይም በእውቀት ወይ እንዳቅሙ በገንዘብ ወይም ደግሞ ድምጽ በመሆን ለወገኑ የራሱን ሞራላዊና ተከብሮ የመኖር ህልውናውን ለማረጋጋት ባቅሙም ሆነ ገንዘቡን መስዋዕት በማድረግ ወደኋላ ከመልከት ይልቅ ወደፊት በመራመድ መንቀሳቀስ ካልሆነ በስተቀር መሰሰት እጅግ ያስወቅሳል። ትግል ማለት ግንባር ሄዶ ብቻ መዋጋት አይደለም። ትግል በየዘርፉ በተለያየ አቅጣጫና አውድ ይደረጋል። በህልውና ትግሉ ላይ በተግባር የማይሳተፉ እንዲሁም ብዙ ግንዛቤ የሌላቸው ሁላችንም በዙሪያችን ብዙዎች እንዳሉ ግልጽ ነው። በመንግስት ሽዋሽዋት ተሰልቦ በተንሸዋረራ አመለካከት ያለው አይጠፋም። ይህንንም ጭምር ታግሎ ማሰለፍ ምርጫ ግዴታ ነው። ትግሉ በዚህ ደረጃ መጠናከር አለበት። እነዚህ ውድ ትግሉ አውድ ሜዳ ማምጣት ማንቃት ተጨማሪ ያለ እንዲሆኑ መስራት የህልውና ትግሉ ዋነኛ አካል እንዲሆኑ ከዛም አልፎ እንዲደግፉ ማድረግ ምርጫ ሳይሆን ግዴታ ነው። የተንጠባጠበ ትግል ብዙም ሳይጓዝ ፍሬም ውጤትም ሳይኖር ይቀራል። የተጠናከረ የተባበረ ክንድ ያለ ጥርጥር ግቡን ይመታል። ያላችሁ በርቱ፣ ያሰባችሁ ተሳተፉ፣ ያላሰባችሁ ከዚህ ሰዓት ጀምሮ አሰባችሁ ሀገር ማዳንን ወደፊት በማራመድና ለህልውና ትግሉ ሙሉ በሙሉ በመሰለፍ መታገል ግድ ይላል። አደራ አደራ ወጥር ያማራዝ ነጭም ጥቁሩም የሚጠለው ሐቀኛ ነጭ ኢትዮጵያዊ ነው። ይህ ህዝብ የሚደነው ደግሞ በጸሎቱና ባደረጃጀቱ በክንዱ ነው ሲል አርበኛውን ዋቢ አድርጎ ስመኛው ነጋ ካርማጭሆ መልክቱን እነሆ ብሏል።
ሰላም ፍኖቶች አልሰማችሁ እንደሆነ እስቲ አንዳንድ ነገሮችን ልጠቁማችሁ። በአገራችን መብራት ኃይል እየጠፋ አብይ ለጎረቤት አገሮች ኤሌክትሪክ ኃይል መሸጥን ተያይዞታል። ለግድቡ መሰራት ያለባቸውን ቱርባይኖች ኮንትራክት ለቻይናም ለህንድም ለቱርክም አዘዋርቆ በመስጠቱ ግድቡ ለመጠናቀቅ ተጨማሪ 2 አመት ይፈጃል ሲሉ ስታዋቂዎች ተቆመዋል። አዜብ ጎላ በጉቦ መልክ ስሩልኝ ያለችውም ትምህርት ቤት አስጨርሳ ማስመረቋንም እንዲሁ ያጋለጡ ክፍሎች አሉ። የጣሊያኑ ሳሊኒ ኩባንያም ለግድቡ ስራ ኮንትራክት ለኦሮሞ ማባለ ስልጣኖች ብዙ ሚሊዮን ብር ጉቦ ከፍሎ ግልገል ግቢ 5ንም እየሰራ መሆኑንም አጋልጧል ተብሏል። ጉባ የቤኒሻንጉል ሳይሆን የኦሮሚያ መሬት ነው የሚለውን ሸኒዎችና ጠባቦቹ አጥብቀው እየገፉበትም ነው ሲሉ ጥቆማቸውን ይላኩልን። አለማየሁ ዘርጋው ከቦሎኛ ጣሊያን ሀገር ናቸው።
አድማጮቻችን የልብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Africa Madina Anche se gramba ملا فريا يا فكر مجمريا